ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናቸው እናስተዋውቃችሁ። የአዲስ አበባ ዩኒቨርሲቲ የባህል ማዕከል በመነቃቃት ጉዞ ላይ ይገኛል።
ፍሬሽማን ነው ዲፓርትመንትም ምንም ሳትመርጥ ባለንበት ሰዓት እና አባ አሊሆን ነው የባህል ማዕከል እና የባህል ማዕከል አባሉንን እዛ ቲያትር እንሰራለን። ቲያትር ማጥናትም ሰበብ የሆነኝ የዛ ተሳትፎ ነው።
አርቲስት ተፈሪ አለሙን ነው የሰማችሁት ወይም የተመለከታችሁት። በዚህ ዙሪያ የተጠናቀረው ዘገባ የምሽቱን ከፍተኛ ክፍል የሚይዝ ይሆናል። ስፖርትና ሌሎች ወጣት ተኮር ዘገባዎችና መሰናዶዎችንም ይዘናል። ኤደን ገረመው የምሽቱን መሰናዶው በመምራት እንዲሁም ደግሞ ኤልያስ አስማረ ስርጭቱን በምህንድስናው በመከወን ከዚህ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቹ እንሻገር። ግማሽ ምዕተ ዓመትን የተሻገረ እድሜ ያለው የአዲስ አበባ ዩኒቨርሲቲ የባህል ማዕከል አያሌ የኪነ ጥበብ ሰዎችን ያፈራ አንጋፋ ተቋም ነው። በቲያትር ስራዎች ያረፉት እነ ጸጋዬ ገብረ መድኅን፣ ወጋየሁ ንጋቱ፣ አባተ መኩሪያን ጨምሮ አሁንም ድረስ በህይወት ያሉ ዝነኞች ስራቸውን ያሟሽበት ቤት ስለመሆኑም ይነገራል። በአሁኑ ወቅት በፖለቲካና በሌሎች ምክንያቶች የመዘጋት እጣ ፈንታ የገጠመው ማዕከሉ ወደ ቀድሞ ስምና ዝናው ለመመለስ ያስችላሉ የተባሉ የኪነ ጥበብ ስራዎች የሚመደረኩበት የጥበብ ፈለግና የጥበበኞች መሰባሰቢያ ይሆን ዘንድ ልዩ ልዩ ጥረቶች ተጀምሯል። እነዚህ ጥረቶች ይሳኩ ይሆናል በሚለው ዙሪያ የተሰናዳውን ዘገባ አስማማው አየነው ያቀርበዋል።
ከግማሽ ክፍለ ዘመን በተሻገረ የባህል ማዕከሉ እድሜ በዲስኩራቸው፣ በትወናቸው፣ በግጥሞቻቸውና በመጣጥፎቻቸው እንዲሁም በሙዚቃ ስራዎቻቸው አድናቆትን ከተቸሩ ጉምቱ ባለሙያዎችና ምሁራን መካከል የጥበብ መክሊታቸውን በዚህ ማዕከል ያሟሹትና ያባዙት ብዙዎች ናቸው። በትላንት የወልት ውስታና በዛሬዎች ታዋቂ የመድረክ ፈርጦች የኪነ ጥበብ ሰዎች ውለታው በአይናቸው ፊት ተገልጦ ይታያል። ያንጋፋው የአዲስ አበባ ዩኒቨርሲቲ የባህል ማዕከል የወቅቱ የማዕከሉ መሪ ረዳት ፕሮፌሰር ተስፋ ይሸቱ ለቪኦኤ በሰጡ አስተያየት ይህን ቤት የኪነ ጥበብ አድባር ሲል ይገልጸዋል።
አዲስ አበባ ዩኒቨርሲቲን አዲስ አበባ ዩኒቨርሲቲ ካደረጉት ጥቂት ተቋማት ውስጥ ቀድሞ የሚመጣው አዲስ አበባ ዩኒቨርሲቲ ባህል ማዕከል ነው። ለምንድን ነው? አዲስ አበባ ዩኒቨርሲቲ ባህል ማዕከል በጣም ልህቀት የነበራቸው ሀሳቦች ይንሸራሸሩበት የነበረ ቤት ነው። ባይዘው ለምሳሌ ኢትዮጵያን ኪነ ጥበብ ስታነሳ እነ ጋሽ ዮሐንስ አድማሱ፣ እነ ዮናስ አድማሱ፣ እነ ጋሽ አባተ መኩሪያ፣ እነ ጋሽ ጸጋዬ ገብረ መድኅን፣ እነ ጋሽ መንግስቱ ለማ፣ እነ ጋሽ ደበበ እሸቱ፣ እነ ወጋየሁ ንጋቱ፣ እኔ ማንን ጠቅሼ ማንን እንትን ላደርግልህ እችላለሁ። እና በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ጉልህ የሆነ ቦታ የነበረው ነው። ምናልባት የኢትዮጵያን የቲያትር እንቅስቃሴ፣ የሙዚቃ እንቅስቃሴ፣ የቅርጻ ቅርጽ፣ የስዕል እንቅስቃሴ ላንሳ ካልክ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ሳታነሳ ማለፍ አችልም፣ በኢትዮጵያ ኪነ ጥበብ ውስጥ ማለት ነው።
በቅርቡ ሙዚቃና ጠመንጃ የሚለውን በኢትዮጵያ የሙዚቃ ታሪክ ላይ ያተኮረ መጽሐፉን ለአንባቢያን ያደረሰው ይነገር ጌታቸው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምስረታ በ1940ዎቹ መጀመሪያ ላይ እንደተከናወነ ያወሳል። ይሁን እንጂ ሀገራዊ ኪነ ጥበብ ታሪክ በወጉ ባለመሰነዱ አመሰራረቱን አስመልክቶ ቢያንስ ሁለት ጉልህ አጋጣሚዎች በአስረጅነት ይነሳሉ ይላል ጸሐፊው ይነገር።
የመጀመሪያው በአዲስ አበባ ዩኒቨርሲቲ መጀመሪያ ምስረታውን ሲያደርግ በ1940ዎቹ መባቻ ላይ ዩኒቨርሲቲ ኮሌጅ በሚባልበት ወቅት አራት ኪሎ ግቢ ውስጥ የአእምሮ ማስፋፊያና ማጎልመሻ ማዕከል የሚባል የተማሪዎች ክበብ ተመስርቶ ነበረ። በዋነኝነት በተማሪዎች ይመራ የነበረ ክበብ። ይሄ ክበብ እንግዲህ ክርክር የነበረበት የተለያዩ ስነ ጥበባዊ እንቅስቃሴዎች ይደረጉበት የነበረና በኋላ ላይ እየሰፋ ሂዶ የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ወልዷል ተብሎ በአንዳንድ ምሁራን ወይም ደግሞ ባህል ማዕከሉን ለመመርመር በሞከሩ ሰዎች የመጀመሪያው አጋጣሚ ነው። ባህል ማዕከሉን በማዋለድ ሂደት ውስጥ ቅድሚያውን የሚይዘው እሱ ነው ብሎ የሚሟገቱ ሰዎች አሉ። በይፋ ግን የአዲስ አበባ ዩኒቨርሲቲ ባህል ማዕከልን ይህንን መነሻ ያደርግ እንጂ ጎልቶ መጠቀስ የጀመረው በተለይ ከፍተኛ የትምህርት ተቋማት በሀገራት የባህል እንቅስቃሴ ውስጥ የራሳቸው ሚና አላቸው የሚለው አስተሳሰብ በምዕራቡም ዓለም እየተስፋፋ ከሄደ በኋላ ያው የአዲስ አበባ ዩኒቨርሲቲ ደግሞ 1950ዎቹ ላይ በርካታ የውጭ መምህራን ነበሩት። ስለዚህ እነዚህ የውጭ መምህራን ዩኒቨርሲቲውን ከሀገሪቱ ትውፊትና ከትውፊታዊ የኪነ ጥበብ እንቅስቃሴው ጋር መተሳሰር አለበት ብለው ያምኑ ነበር። በዚህ ሂደት ውስጥ እንግዲህ ስቴፈን ካፕላን፣ ሀሊም ኤልዳቭ የሚባሉ የምዕራባውያን ኦፍኮርስ ሀሊም ትውልድ የግብጽ ዜጋ ነው፣ ግን ዜግነቱ አሜሪካዊ ነው። እነዚህ ሰዎች አዲስ አበባ ዩኒቨርሲቲ የራሱ የባህል ተቋም ኑሮት የኢትዮጵያን ኪነ ጥበብና ትውፊት በመመርመር ደረጃ ሰንዶ ማቆየት አለበት የሚል አመለካከት ነበራቸው። ከዚህ ጋር ተያይዞ እንግዲህ በጉልህ የሚጠቀሰው 1956 ላይ የጀመረውና ኦርኬስትራ ኢትዮጵያን በዓለም ማዕከል ውስጥ አስገብቶ በዓለም ማዕከሉ የኢትዮጵያ የሆኑ የሙዚቃ ጣዕሞችን የኢትዮጵያ ሙዚቃ ትውፊቶችን እየሰነደም በተመሳሳይ ደግሞ እያቀረበም ለመጓዝ የሞከረበት ነው። ስለዚህ በጉልህ የሚታወቀው የአዲስ አበባ ዩኒቨርሲቲ ባህል ማዕከል ዋና ዋና መገለጫው የሚሆነው 1956 ላይ የኦርኬስትራ ኢትዮጵያን ወይም ደግሞ ኦርኬስትራ የሚለው ቃል እንደሚታወቀው ምዕራባዊ የሙዚቃዊ አስተሳሰብ ነው። የኢትዮጵያ የሚለው ደግሞ ኢትዮጵያዊ ነው። ስለዚህ ኦርኬስትራ ኢትዮጵያ ኢትዮጵያ የሆነ ኦርኬስትሬሽን ኢትዮጵያ የሆነ የሙዚቃ ጣዕምን ይዞ ለመምጣት የሞከረ ነው። ሶ የባህል ማዕከሉ እንቅስቃሴ ሲጀመር የመጀመሪያው ደግሞ ይሄ ነው ብሎ የሚሟገቱም ሰዎች አሉ።
የአዲስ አበባ ዩኒቨርሲቲ ባህል ማዕከል በሁሉም የኪነ ጥበብ ስራዎች ፍላጎቱ የነበራቸው የዩኒቨርሲቲ ተማሪዎችና መምህራን የጥበብ ስራዎቻቸውን አቅርበው ተሰጦቻቸውን እንዲለዩና እንዲያጎለብቱ እድሉን ስለማመቻቸቱ ይነገርለታል። ከማዕከሉ ተነስተው ዛሬ ላይ በኪነ ጥበቡ በተለይም በትወናው ዝናን ካተረፉት በርካታ አርቲስቶች መካከል በልዩ ልዩ ቲያትሮችና ድራማዎች የሚታወቀውና በሸገር ኤፍኤም 102.1 ራዲዮ ታሪክ ቀመስ ትረካዎቹ ሌላ ዝናን የጨመረው አርቲስት ተፈሪ አለሙ አንዱ ነው። ለእርሱ የአዲስ አበባ ዩኒቨርሲቲ ባህል ማዕከል የጥበብ መንገዱን የቀየሰበትና የሙያ ትልሙን የወጠነበት ቤቱ ነው።
ፍሬሽማን ሆነ ዲፓርትመንትም ምንም ሳትመርጥ ባለንበት ሰዓት እኛ አባል ሆነን ነው የባህል ማዕከል እና የባህል ማዕከል አባል ሆነን እዛ ቲያትር እንሰራለን። ቲያትር ማጥናትም ሰበብ የሆነኝ የዛ ተሳትፎ ነው። በኋላ ወደ ዲፓርትመንት ስንገባ የሚቀጥለው አመት ቲያትር አርት እንድመርጥ የሆንኩት መጀመሪያ የባህል ማዕከል አባል በመሆኔ ነው። በዚህ ላይ የህይወቴን አቅጣጫም ያስተካከለ ወይም የመረጠልኝ ነው ማለት ይችላሉ። ምክንያቱም ከዛ በፊት እንደ ኳስ ጨዋታ እንደ ሌላው ልጅ ሆነ እንደምትጫወተው ጨዋታ ኢንተረስት ነው የምትጫወተው ነው እንጂ የምትማረው አይመስለኝም ነበር ቲያትር ሙያውን። ስለዚህ ያን ጊዜ በዛ ውስጥ ገባው እዛ አባል በመሆኑ እና እዛ ስራ ስለነበረ ልክ ዲፓርትመንት ምረጡ ሲባል ኦልሬዲ ኢንተረስት የሆንኩበት የሚጠናና ኮን ቲያትር አስም ተቋቁሞ ነበር አክቹዋሊ እዛን ጊዜ በዛ መሰረት ገባው።
ከትወነው ባለፈ በሙዚቃው ተስፋዬ ለማ በኦርኬስትራ ኢትዮጵያ የሙዚቃ ቡድን የኢትዮጵያን የባህል ሙዚቃዎች ይዞ የገነነበት ነበር። ኦርኬስትራ ኢትዮጵያ በወቅቱ ሰፊ ተቀባይነት የነበረውን በባንድ የታጀበ ዘመናዊ ሙዚቃን የተገዳደረው በዚሁ የባህል ማዕከል ውስጥ ሆኖ ነበር። የሙዚቃና ጠመንጃ ደራሲ ይነገር ጌታቸው
የኢትዮጵያን ትውፊት የተለያዩ ሀገራት በተለያዩ ሀገራችን ክፍሎች ያሉትን ሙዚቃ መሳሪያዎች መሰብሰብ መልሶ ደግሞ የኢትዮጵያን የሀገረሰብ ሙዚቃ መሳሪያዎች ከመሰብሰብ ባለፈ በእነሱም የብሔር ብሔረሰብ ሙዚቃዎችን ለመስራት መሞከር በወቅቱ እንደሚታወቀው ወታደራዊ ሙዚቃ ክፍሎች ናቸው እዚህ የነበሩት። ክቡር ዘበኛ፣ ምድር ጦር፣ ፖሊስ ምንላቸው ይብዛ ሚነስም የምዕራባዊ ሙዚቃ ጨዋታ ያላቸው ናቸው፣ ወታደራዊ ናቸው። ስለዚህ ለእነዚህ በሌላ መልክ የቆመ ለሲቪሉ ለተማሪው የሙዚቃ የሚያቀርብ ከምዕራቧ ጨዋት ለኢትዮጵያ ጨዋት የቀረበ ተደርጎ የሚወሰድ ቤት ነው።
የአንጋፋ ዩኒቨርሲቲ የባህል ማዕከል በኪነ ጥበብ ስራዎች የተወጠነ ቢሆንም የኢትዮጵያ ፖለቲካ መጠየም ሲጀምር ግን እየቆየ የተማሪዎች የፖለቲካ ጥያቄዎች ማንጸባረቂያ ወደ መሆን ተቀየረ። የአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ቤት ረዳት ፕሮፌሰርና የማዕከሉ ዳይሬክተር ተስፋዬ ሸቱም ያስተዳደሩ ሰዎች በማዕከሉ የሚቀርቡ ስራዎችን ከፖለቲካ ጋር የማያያዝ ሳቢዎች የጀመሩት ከዚህ ጊዜ አንስቶ እንደሆነ ያስረዳል። ይህ ደግሞ ማዕከሉ በየዘመናቱ እየተዘጋ እንዲከፈትና ፈተናዎችም እንዲበረቱበት ምክንያት ሆነም።
ነጋሽ አባተ በነበሩበት ጊዜ የዩኒቨርሲቲው ፕሬዚዳንት የመጀመሪያው የአዲስ አበባ ዩኒቨርሲቲ ፕሬዚዳንት እነ ዮሐንስ አድማሱ አንድ ግጥም ያቀርባሉ። ለአምሳት ወለደች በሬ ቀንዳ ወጣ ለስልጣን መመካት ይማለለ ከሚል ግጥም ያቀርባሉ እና በቃ ተማሪው ይጮሃል። ከዛ በኋላ ፕሬዚዳንቱ አይ ከዚህ በኋላ አርት ሌግዥሪ ነው ብለው ዘጉት። ሰው ከዛ በኋላ በየዘመኑ አንዴ ይነሳል፣ አንዳንዴ ይዘጋል፣ አንዳንዴ በጣም በቃ እንዳለ ማስቆጥርበት ጊዜ ነበር።
አንጋፋው የኪነ ጥበብ ሰው ተፈሪ አለሙም የከፍተኛ ትምህርቱን በዩኒቨርሲቲ ለመከታተል በገባበት በ1971 ዓመተ ምህረት ተዘግቶ የሰነበተው ማዕከል ዳግም እየተቋቋመ እንደነበር ያስታውሳል። ተፈሪና ጓደኞቹ እንደገና በተቋቋመው የባህል ማዕከል ተጠናክረው በዋና ዋና ቲያትር ቤቶች ሳይቀር የመታየት ዕድል ያገኙ የጥበብ ስራዎችን ለይታ አብቅተዋል።
ብዙ እዛ ሰራናቸው ወደ ቲያትር ቤት መጥተዋል። ለምሳሌ ማን ያዝዋል እንግዳ እዛ ከተሰራ በኋላ ነው ወደ ቲያትር ቤት የመጣው። እኔ ተጎንኩት የጫጉላ ሸርሸር የሚል ቲያትር እኔ ከትቦረ እንትን አምጥተነዋል እና ከዛ በኋላም ቀጥሏል። ያ ባህል ካሊኩላ፣ ደራሲው በሰማያዊ ከኛ በኋላ የመጡትና ለማዩ የሰሯቸው ስራዎች ወደ ቲያትር ቤት መጥተዋል። ከኛ በኋላ ናቆጣም በኋላ ባህል ማዕከል የነበሩት ብዙ ልጆች የብዙ ሰዎች ስራዎች ተመልሰው ወደ ቲያትር ቤት ከመጡም ቲያትር ቤት ታይተዋል።
ይነገር ጌታቸው እንደሚለው ደግሞ በባህል ማዕከሉ የሚቀርቡ ስራዎች በየዘመኑ የነበሩ መንግስታትን ፍላጎቶች እንዲያንጸባርቁ የሚያስገድዱ ወቅቶችም ተፈጥረው ነበረ።
በ1967 በኋላ ከሞላ ጎደል እንግዲህ ወደ ሶሻሊዝም አስተሳሰቡም እየሰፋ ሲሄድ ዩኒቨርሲቲውም በዋነኝነት ያ ጠባይ ይንጸባረቅበት ነበር። የባህል ማዕከሉ ስራዎች የመደበኝነትን የሚያሳዩ በስራ በመዝሙርም ደረጃ እንዲህ አይነት ነገሮችን ለማንጸባረቅ የሞከረ ቤት አድርገን እንወስደዋለን። እንግዲህ የመጨረሻው ሌላኛው መልኩ ደግሞ ከ1980ዎቹ በኋላ ደግሞ የመጣው ነው። እዚህ ዘመን ላይ እንግዲህ ከሞላ ጎደል 1970ዎቹ ላይ የመጡ የሀገራችን ታዋቂ ዘፋኞች በህብራ ዝማሬ መልክ ለማቅረብ የተሞከረበት በዚህ ሂደት እንግዲህ እነ ነዋይ ምናቃቸው ስለና አባይ አባይን የመሰለ ሌሎቹ ባዶ ቤት በክረምት እንደዚህ በነጌትነት ነው የተጻፉ ተወዳጅ የሚባሉ የሙዚቃ ስራዎችን አስቀርጾ በኢትዮጵያ ሙዚቃ ውስጥ ለማኖር ሞክሯል።
ይህን በመልከ ብዙ ፈተናዎችና ትዝታዎች ውስጥ ያለፈ የአዲስ አበባ ዩኒቨርሲቲ የባህል ማዕከል አሁን እንደገና ባለብዙ ሀሳቦች የኪነ ጥበብ መድረክ በማድረግ ዝናውን ለመመለስ ያስችላሉ የተባሉ እንቅስቃሴዎች ተጀምረዋል። የወቅቱ የማዕከሉ ዳይሬክተር ተስፋ ይሸቱ ውጥኑ በትላንት የደመቁ የማዕከሉን ትዝታዎች ለዛሬው ትውልድ የማስቀጠል ጅማሮ ነው ይላል።
አሁን የመጣ አዲስ ማኔጅመንት እኔ ኦፊሻሊ ብታመሰግኑትም ጥሩ ነው። አንዳንድ የሰራ ሰው ሲመሰገን ጥሩ ነው። ዶክተር ሳሙኤል በዩኒቨርሲቲ ቢሮ በገቡ በሶስተኛው ቀን ነው ያስጠሩኝ። እናሳቸውም ለከዛ በጣም ታዳሚ ነበሩ። እዚህ ባህል ማዕከል ተማሪ በነበሩበት ጊዜ ይሄ ነገር ኦፕን መሆን መቻል አለበት፣ የድሮ እንቅስቃሴ መምጣት መቻል አለበት፣ በርቱ፣ ያስፈልገውን ነገር ሁሉ በማቴሪያልም በሀሳብም እናግዛለን ሲሉ እኛ ባለፈው ትልቅ ሪኦፕኒንግ አደረግን። በዚህ መንገድ እንደገና ሪኦፕኒንግ ስንሰራ የባለፈውን ታሪኩን ለመድገም ሳይሆን በእኛ ዘመን ደግሞ ምን አይነት አሻራ ማሳረፍ አለበት የሚል ሀሳብ ይዘን ስለተነሳን ከዚህ በኋላ እኔ ብዙ ችግር የሚገጥመን አይመስለኝም።
ማዕከሉ በቀደመው አሰራሩ ለወጣኔዎች እድል እየሰጠ ትልም የማስያዝና ለታዋቂነታቸው በር የመክፈት ሚና እንደነበር የሚያስታውሰው ጋዜጠኛና ደራሲ ነገር ጌታቸው አሁን ዘመን የደረሰበትን ተወዳዳሪነት ታሳቢ ባደረገ መልኩ አቅሙን ገንብቶ የአንጋፋነት ሚናውን መወጣት መቀጠል እንዳለበት ይመክራል።
የሙዚቃ ስራ በዚህ ዘመን ትንሽ አስቸጋሪ መልኮች ይኖሩታል። ማለት በብዙ ጣውረዶች ውስጥ ብዙ አማራጮችን ብዙ ጣውረዶችን ማየት ይጠይቃል። ስለዚህ ባህል ማዕከሉ ከነዚህ ተቋማት ወይም ደግሞ ውጭ ካሉ ትልልቅ ከፋይ ተቋማት ጋራ ተወዳድሮ ወይም ደግሞ የተሻሉ ነገሮችን ይዞ ለመምጣት ከፍ ያለ ወጪ፣ ከፍ ያለ ኢንቨስትመንት ሊጠይቅ ይችላል ብዬ አምናለሁ። ከዛ አንጻር ወጣት ተማሪዎችን ፍላጎት ያላቸው ተማሪዎችን መድረኩን እንዲያገኙ እድሉን እንዲያገኙ እድሉን ከመፍጠር ባለፈ በኢትዮጵያ ሙዚቃ ታሪክ ውስጥ መደላድሉን የመፍጠር ሚና ሊወጣ ይችላል የሚል ተስፋ ነው ያለኝ። በሌላው በስነ ጽሁፉ በኩል ግን ዋነኛ መድረክ ሆኖ መቀጠሉ የሚቀር አይመስለኝም።
የጥበብ ጥንተ ቤቱ ዳግም ራሱን በአዲስ መልክ ይዞ ለመምጣት የጀመረውን እንቅስቃሴ ያደነቀው አርቲስት ተፈሪ አለሙ የአስተዳደር ሰዎችም የተማሪዎች መሰባሰብን ከተለመደው ፖለቲካዊ ስጋት በማላቀቅ ሊደግፉት ይገባል ይላል።
ትምህርት ቤት ውስጥ አሁን ብዙ ጊዜ በተለይ ኢህአዴግ መምጣት ጀምሮ ይሄ በሳ በብሔር በመከፋፈል ስሜት ነበር እና ብዙ ሰው የፖለቲካ አው ሰለባ ሆኑ እና በዚህ ላይ ደግሞ መሰብሰቡ ትምህርት ቤት ኪነጥበቡ ሰው ሲሰበስባል በሚል ፍራቻ ተማሪዎቹ እንዳይሰበሰቡ በዚህ ሰበብ ተሰብስቦ ሌላ አረብሻ እንዳይፈጠር በሚል ጋብ ብሎ ነበር ግን እኔ ይህን የሚመስለኝ ቢቀጥል ኪነ ጥበብ ማያገናኙ ነገር የለም። አሁን ብዙዎቻችን እዛ ውስጥ የነበርነው ከተለያየ ቦታ የመጣን ከተለያየ ክፍለ ሀገር የመጣን ሰዎች ነበር፣ ግን አንድ ላይ ሆነ ነበር ነበረው ስናሳይ የነበረው ያቀራርባል የሚያቀራርብ ነው እንጂ እንትን የሚል ነገር አይደለም። አሁን ለምሳሌ ያህል አሁን የኛው የአዲሱ የቅርብ ጊዜው ሪስኩን የመፍራት ነገር ነው። ኃላፊዎቹ ቆይ አሁን አይሰበሰቡ አይታዩ ምናምን ስለሚሉ ተጽዕኖ ስለሚያሳድሩ እንጂ እኮ ባለማዕከሉ እንደ ዲፓርትመንት አለ። እሱን ያንቀስ ተንቀሳቀሱት ግን አሁን ሲንቀሳቀስ አሁን ባለፈውን ጊዜ ሲጀመር ማአት ተማሪ ተሰብስቧል። የታየው ውጭ ነው፣ መኮንኑ ለአዳራሽ ፊት ለፊት ነው። እስከዛ ማታ ድረስ ማአት ህዝብ ተሰብስቧል፣ ቀረብሻል። ሁሉም ደስ ብሎት ደፍሮ ደንሶ ወደ ዶርም የገባ። እንዲህ አይነት ነገር ቢቀጥል ዩኒቨርሲቲ ውስጥ ብቻ ሳይሆን በየቦታው አስፈላጊ ነገሮች ናቸው።
የባህል ማዕከሉ ዳይሬክተር ተስፋዬ ሸቱን በቀጣይ የማዕከሉ ስምና ዝና ከመመለስ ባለፈ የሁሉም የመንግስት ዩኒቨርሲቲዎች የባህል ማዕከላት የተጣመሩበት አውደ ትርኢት ወይም ፌስቲቫል ለመጀመሪያ ጊዜ ለማካሄድ ስለመታሰቡም ጠቁመዋል።
ኢትዮጵያ ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ከ45 ይሁኑ 50 ዩኒቨርሲቲዎች ባህል ማዕከላት አላቸው። ለምሳሌ አምቦ አለው፣ ባህር ዳር አለው፣ ደብረ ማርቆስ አለው፣ ጅማ አለው፣ ብዙዎቹ አላቸው። ግን እስካሁን ኮኔክትድ አልነበሩም። አብረን መክረን አናውቅም። በጣም በሚያሳዝነው ሁኔታ በየዩኒቨርሲቲው ባህል ማዕከል ያለበት ሀገር ችግር የሚነሳው ችግር የሚቀሰቀሰው ዩኒቨርሲቲ ውስጥ ነው። ስለዚህ የእኛ ድርሻ ምን መሆን አለበት የሚል ሀሳብ ያዝንና በጥር ወር አጋማሹ አካባቢ በታሪክ ለመጀመሪያ ጊዜ የመንግስት ዩኒቨርሲቲዎች ባህል ማዕከላት ጥምረት እናቋቁማለን። የመጀመሪያውን ፌስቲቫል ኦን እናደርጋለን። ከዛ የሚቀጥለው ጅማ ይወስደዋል። ከዛ የሚቀጥለው ባህር ዳር፣ ከዛ ባሌ፣ ከዛ መቀሌ፣ ከዛ እያለ እንዲቀጥል። ይህን ያደረግንበት ዋና ዓላማ ምንድን ነው? የኢትዮጵያ አርት ዲሴንትራላይዝድ አይደለም። በቃ ደራሲው፣ ጸሐፊው፣ ሙዚቀኛው፣ ሳሊው፣ ቀራጺው በሙሉ አዲስ አበባ ነው ያለው። አንድ አይነት አውትሉክ በአርት ውስጥ ደግሞ አፕሪሼት አይደረግም። ሶ ከተለያየ ዩኒቨርሲቲዎች የሚመጡ የባህል ማዕከል ባለሙያዎች የተለያየ አውትሉክ ይዘው ነው የሚመጡ ስለ ሀገራቸው። ለምሳሌ አንድ በጋምቤላ ዩኒቨርሲቲ ውስጥ ያለ አንድ የባህል ማዕከል ደራሲ በለው ተዋናይ በለው ምንድን ነው የሚያስበው? እንዴት ነው ከሌሎቹ ጋር ኮኔክት የሚያደርገው? ይሄ ሲሆን ነው ባይዘወይ በጣም ዳይቨርሲቲ የሚታይበት የኢትዮጵያ ኪነ ጥበብ ማፍራት የሚቻለው። እና ይሄ በጣም ትልቅ እና ተደርጎ የማይታወቅ ፕሮግራም ነው። ብዙ አላማ ይዞ ያለው ነው። ምናልባት ከጊዜ አንጻር በጥር አካባቢ ጠብቁን ለማለት ያለ
በጥረት ያካበተውን ስምና ዝና አድሶ በቦታው ለመገኘት የተነሳሳው አንጋፋው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ከወዲሁ የዩኒቨርሲቲው ማህበረሰብ የሚታደምባቸውን የጥበብ ምሽቶች እንደቀደመው ሊያካሄድ እነሆ ጀምሯል። አሁን በብዙ መልኩ ከትላንት በተለወጠው ዘመነኛ ጊዜ ማዕከሉ ልክ እንደ ቀድሞ ፈለገ ጥበብ ሆኖ የጥበብና የጥበበኞች መፍሰሻነቱን ለማስመለስ ይችል እንደሆነ መጻኢ ጊዜያትን መጠበቅ የሚያሻው ጥያቄ ነው። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የጋቢና ቪኦኤ መሰናዶ ይቀጥላል። በብራዚል የፌዴራል ዩኒቨርሲቲ ሚናስ ግሬስ የሚገኙ ተመራማሪዎች የኮኬን ሱስን ለመቋቋም የሚያስችል ክትባት በመስራት ላይ እንደሚገኙ አስታውቋል። ይህ ምርምር ከተሳካም በሀገሪቱ እያሻቀበ ያለውን የሱሰኞች ቁጥር እንደሚቀንሰው የጤና ባለሙያዎቹ ይናገራሉ። ኤድጋር ማቼል ከሳኦ ፓውሎ ያደረሰንን ዘገባ አሉላ ከበደ እንደሚከተለው አሰናድቶታል።
ይህ በሳኦ ፖሎ መሃል ከተማ የሚገኝ ክራኮላዲያ ወይም ክራክላንድ በመባል የሚታወቅ የአደገኛ መድኃኒቶችና ሱስ አስያዥ እጾች በአደባባይ የሚሸጡበት የገበያ ስፍራ ነው። የአደገኛ መድኃኒቶችና ሱስ አስያዥ እጾች ተጠቃሚነት በከፍተኛ ደረጃ ተስፋፍቷል። እናም በየቀኑ እየሰፋ ባለው በዚህ አካባቢ ሰዎች ሰብሰብ ብለው ምርጥ የሚሏቸውን አዘዋዋሪዎች ለማግኘት ዙሪያ ገባውን ሲያስሱ ይታያሉ። በዚህም የተነሳ የአካባቢው ነዋሪዎች ከፍተኛ የደህንነትና የዘረፋ ስጋት ያድርባቸዋል። በተለያዩ ሱሶች የተጠመዱ ሰዎች የሚረዱበት ማዕከል ታዲያ ካለፈው የሚያዝያ ወር አንስቶ ለድፍን ሳኦ ፖሎ አንዳች ተስፋ ያመጣ ይመስላል።
ግባችን ከባድ የአደገኛ እጽ ሱስ ያለባቸውንና ይበልጥ ተጋላጭ በሚያደርግ ሁኔታ ውስጥ ያሉ ሰዎችን ማከም ነው። እናም በአግባቡም የሕክምናውን አድማስ ማሳደግ ነው እቅዳችን።
እንደ ሕክምና ባለሙያዎችም ገለጣ በጣም አስቸጋሪው የሕክምናው ደረጃ ህሙማን ማዕከሉን ለቀው በሚወጡበት ጊዜ ያለው ነው። ሱስ አስያዥን እጾች ከመጠቀም ተቆጥበው መቆየት የሚችሉት ጥቂቶች ብቻ ናቸው። በፌዴራል ሚናዥ ጀራይዝ ዩኒቨርሲቲ ተመራማሪዎች የተሠራውና አሁንም በጥናት ላይ ያለው አዲስ ክትባት ግብ ህሙማን ያን የለመዱትን ሱስ አስያዥ እጽም ሆነ አደገኛ መድኃኒት መጠቀም በሚያቆሙበት ወቅት የሚገጥሟቸውን ብርቱ ፈተናዎችና ድንቃራዎች ማስቀረት መቻል ነው። ከተመራማሪዎቹ አንዱ የሆኑት ፍሬድሪኮ ጋርሲያ ሲያስረዱም ካሊክስ ኮካ የሚል መጠሪያ የተሰጠው ይህ መድኃኒት የተቆጣጣሪዎችን የማረጋጋጫ ፈቃድ ካገኘ የኮኬይን ሱሰኝነትን ለመዋጋት በአይነቱ የመጀመሪያው ይሆናል።
ጠቀሜታው እጹን ከመውሰድ ለታቀበ ሰው ነው። ሱሱ እንዳያገረሽበት ይረዳዋል። በተለይም ሱሱ ከሚፈጥረው አስገዳጅ ፍላጎት ጋር የተያያዘውን አጠቃላይ ስሜት የሚያንቀሳቅሰውን የነርቭና የስነ ህይወት ስርዓት በመቆጣጠር ነው የሚሰራው። ሱሱ የሚከተለውን መንገድ በምናግድበትም ወቅት ህመምተኛው እጾቹን መጠቀሙን በመቀጠል የማያቋርጥ የሱስ አዙሪት በሚፈጥረው ሁኔታ ውስጥ መቆየት ወይስ ከሱሱ መላቀቅ ምርጫውን እንዲወስን እንረዳዋለን።
መድኃኒቱ የሚሰራውም ሰውነታችን ከእጹ ጋር የሚጣበቁ ጸረ ኮኬይን ንጥረ ነገሮችን እንዲያመርት በማነቃቃት ሰዎች እጹን በሚወስዱበት ወቅት የሚያገኙትን የደስታ ስሜት ወደሚቆጣጠረው የአንጎል ክፍል እንዳይገባ ያደርጋል። ይህም የአንጎል ክፍል አንድ ሰው እነኚህን እጾች በሚወስድበት ወቅት ዶፓሚን የሚባለውን ከፍተኛ የደስታ እንዲሰማን የሚያደርግ የሰውነት ቅመም እንዲመነጭ የሚያደርግበት ነው። ይሁንና አዲሱ መድኃኒት የእጹ ቅመሞች ከዚያ እንዳይደርሱ በማገድ ያ ሁኔታ እንዳይፈጠር ያደርጋል። ባጭሩም ሱስን ያስቀራል። መድኃኒቱ እንዴት ጥቅም ላይ እንደሚውልና ማንኛውም የጎንዮሽ ጉዳቶች እንዲሁም በታካሚዎች ዘላቂ ጤና ላይ ሊያስከትል የሚችለውን ተጽዕኖ ለመረዳት የብራዚል የጤና ተቆጣጣሪ መስሪያ ቤት በመድኃኒት ላይ የሚደረጉ ተጨማሪ ሙከራዎች ያስፈልጋሉ። የምርምር ቡድኑም ከብራዚል ዩሮ ፋርማ የመድኃኒት አምራች ኩባንያ ባለፈው የጥቅምት ወር በዚህ ስራው $530,000 ሽልማት አግኝቷል።
ለምሽቱ ወደ ያዝነው የመጨረሻው ዘገባችን ነው የምንሻገረው። ከስፖርት ዘገባዎች ጋር ኬኔዲ አባተ ይጠብቃቸዋል።
ትናንት እሁድ በህንድ ኮልካታ በተካሄደ የ25 ኪሎ ሜትር የጎዳና ላይ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በሴቶች አትሌት ሱቱሜ ያሰፋ ውድድሩን 1 ሰዓት ከ18 ደቂቃ ከ47 ሰከንድ በሆነ ጊዜ የስፍራውን ክብረ ወሰን በ2 ደቂቃ ከ17 ሰከንድ በማሻሻል አሸንፋለች። የኮልካታ የአየር ጸባይ ጥሩ እንደነበረ ጠቅሳ ውድድሩን ከዚህ በተሻለ ፍጥነት የማጠናቀቅ እቅድ ነበረኝ ያለችው የ2020 የቶኪዮ ማራቶን የነሐስ ሜዳሊያ አሸናፊዋ ሱቱሜ ሆኖም ባስመዘገበችው አት ደስተኛ መሆኗን ተናግራለች። አትሌት ዓለም ዘርፍ የኋላው ሱቱሜን ተከትላ በመግባት ውድድሩን በሁለተኝነት አጠናቃለች። የ10 ኪሎ ሜትር የዓለም ክብረ ወሰን ባለቤቷ ዓለም ዘርፍ ለመጀመሪያ ጊዜ የተሳተፈችበትን የ25 ኪሎ ሜትር ውድድር 1 ሰዓት ከ19 ደቂቃ ከ26 ሰከንድ በሆነ ጊዜ ነው ሁለተኛ በመውጣት ያጠናቀቀችው። እንደ ዓለም አትሌቲክስ መረጃ ኬንያዊቷ ቤቲ ቼፕኬሞይ ሶስተኛ ደረጃን የያዘች አትሌት ናት። በወንዶች ምድብም የስፍራው ክብረ ወሰን የተሻሻለ ሲሆን ኬንያዊው ዳንኤል ኤቤኒዮ ክብረ ወሰኑን አሻሽሎ ያሸነፈው አትሌት ነው። ሌላኛው ኬንያዊ ቪክቶር ኬፕሩቶ ሁለተኛ፣ ኢትዮጵያዊው ተስፋዬ ደመቀ ደግሞ ሶስተኛ ወጥተዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በ2024 በፓሪስ ለሚካሄደው ኦሎምፒክ በሩሲያ አትሌቶች ላይ ሕግ በማውጣት የዓለም ኦሎምፒክ ኮሚቴ IOC የኦሎምፒክ እንቅስቃሴን የሚጎዳ እርምጃ እየወሰደ ነው ሲሉ ከሰዋል። የሩሲያና የቤላሩስ አትሌቶች በፓሪስ ኦሎምፒክ ላይ ያለ አገራቸው ባንዲራ፣ አርማና መዝሙር በገለልተኝነት መሳተፍ እንደሚችሉ IOC ባለፈው ሳምንት አስታውቋል። ባለፈው ዓመት ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ሩሲያውያንና ቤላሩስ ሩሲያውያን አትሌቶች በዓለም አቀፍ ውድድሮች እንዳይሳተፉ እገዳ ተጥሎባቸው ነበር። ዓለም አቀፉ የኦሎምፒክ ኮሚቴ ባለፈው ሳምንት ባሳለፈው ውሳኔ ታዲያ ለኦሎምፒክ ብቁ የሆኑ የሁለቱ አገራት አትሌቶች አገራቸውን ሳይወክሉ ከቡድን ስፖርቶች ውጭ ባሉ የግል ውድድሮች ላይ እንዲሳተፉ መፍቀዱን ገልጿል። ሐሙስ ዕለት በሰጡት መግለጫ የIOC እርምጃ የተቹት የሩሲያው ፕሬዝደንት ቭላዲሚር ፑቲን ኮሚቴው በዚህ መንገድ መስራቱን ከቀጠለ የኦሎምፒክ እንቅስቃሴን ይቀ ብራል ብለዋል። ለአመታት ሲሰለጥኑ የቆዩ አትሌቶቻችን የኦሎምፒክ ጨዋታዎችን ጨምሮ በትልልቅ ውድድሮች ላይ እንዲሳተፉ እድል ሊሰጣቸው ይገባል ያሉት ፑቲን፣ በውድድሩ ባንዲራችን ቢኖርም ባይኖርም ሁሉም ሰው አትሌቶቹ የኛ መሆናቸውን ያውቃል፣ በመሆኑም አትሌቶቻችን በዚህ አይነቱ ውድድር መሳተፋቸውን እደግፋለሁ። ሆኖም ግን IOC ምን አይነት ቅድመ ሁኔታዎችን እያስቀመጠ እንደሆነ በጥንቃቄ መተንተን ያስፈልጋል ብለዋል። ከፍተኛ የሩሲያ ተወዳዳሪዎችን ለማግለል ፖለቲካዊ ተነሳሽነት ያላቸው እርምጃዎች ሊወሰዱ እንደሚችሉም ስጋታቸውን ገልጸዋል። የዚህ ዓላማ የሩሲያ ስፖርት እየዳበረ እንዳልሆነ ወይም በተቃራኒው እየተዳከመ መሆኑን ለማሳየት ከሆነ የስፖርት ሚኒስቴርና የሩሲያ ብሔራዊ ኦሎምፒክ ኮሚቴ ሁኔታውን ተንትነው ሚዛናዊ ውሳኔ መወሰን አለባቸው ሲሉም ተናግረዋል። የአሶሺየትድ ፕሬስ ዘገባ እንደሚያመለክተው የሩሲያ አትሌቶች በዋና ዋና የዶፒንግ ቅሌቶች ሳቢያ የሀገራቸውን ባንዲራና መዝሙር ሳይወክሉ በሶስት ተከታታይ ኦሎምፒኮች ላይ ተሳትፈዋል። በቱርክ ከፍተኛ ሊግ የሚጫወተው አንካራ ጉኩ ክለብ ፕሬዝዳንት የነበሩት ፋሩክ ኮካ አንድ የጨዋታው ዳኛን በቡጢ በመምታታቸው ምክንያት በቱርክ እግር ኳስ ፌዴሬሽን ቋሚ እገዳ ተጥሎባቸዋል። ኮካ ባለፈው ሰኞ ምሽት ቡድናቸው ከሪዜስፖር ጋር 1-1 መለያየቱን ተከትሎ ነው የዳኛውን ሃሊል ኡሙት ሜለርን ፊት በጠንካራ ቦክስ በመምታት ጉዳት ያደረሱበት። ፕሬዝዳንቱ ከዚህ ክስተት በኋላ ራሳቸውን ከስራ አግልለው ነበር። ፊቱን በቡጢ የተመታው ዳኛ ከአይኑ ስር አነስተኛ የአጥንት ስብራት ደርሶበት ከአንድ ቀን ሕክምና በኋላ ከሆስፒታል ወጥቷል። በፕሬዝደንትነት ይመሩት የነበረው ክለብ በ97ኛው ደቂቃ ላይ በተቆጠረበት ግብ አቻ መውጣቱን ተከትሎ ጥቃቱን የፈጸሙት ኮካ በድርጊቱ ተጸጽተው ይቅርታ ጠይቀዋል። ሆኖም ማክሰኞ ዕለት የቱርክ ፍርድ ቤት ኮካ እንዲታሰሩ ትዕዛዝ ሰጥቷል። በዳኛው ላይ የተፈጸመው ጥቃት የፊፋውን ፕሬዝደንት ጂያኒ ኢንፋንቲኖን ጨምሮ በበርካታ የእግር ኳስ ዓለም ሰዎች ተወግዟል። በፈጸሙት ጥቃት ምክንያት በቀድሞው የአንካራ ጉኩ ክለብ ፕሬዝደንት ላይ የህይወት ዘመን እገዳ የጣለው የቱርክ እግር ኳስ ፌዴሬሽን ቦርድ ክለቡም 5 ግጥሚያዎችን በዝግ ስታዲየም እንዲጫወትና 54,000 ፓውንድ ወይም 69,000 ዶላር ቅጣት እንዲከፍልም ወስኗል። በጥቃቱ ምክንያት ለአንድ ሳምንት የተቋረጠው የሊጉ ውድድር ከነገ ማክሰኞ ዕለት ጀምሮ እንዲቀጥልም ፌዴሬሽኑ ውሳኔ አሳልፏል። በመጨረሻም ሀገሩ አርጀንቲና ሻምፒዮን በሆነችበት በካታሩ የ2022 የፊፋ ዓለም ዋንጫ ላይ ሊዮኔል ሜሲ የለበሳቸው 6 ማሊያዎች በኒውዮርክ በተካሄደ ጨረታ 7.8 ሚሊዮን ዶላር ተሽጠዋል። የጨረታው አሸናፊ ማንነት ባይገለጽም አሶሺየትድ ፕሬስ እንደዘገበው ዋጋው በዚህ ዓመት በጨረታ ከተሸጡ የስፖርቱ ዓለም የትዝታ አልባሳት ሁሉ ከፍተኛው ነው። በጨረታ የተሸጡት 6 ማሊያዎች እያንዳንዳቸው የአርጀንቲናው አምበል በዓለም ዋንጫው ፍጻሜ፣ በግማሽ ፍጻሜ፣ ሩብ ፍጻሜ፣ በ16 ቡድኖች ማጣሪያና በሁለት የምድብ ጨዋታዎች ላይ የለበሳቸው ናቸው። በጨረታው የተገኘው ገንዘብ የ8 ጊዜ የባላንዶር አሸናፊው የሜሲ ፋውንዴሽን ለሚያከናውናቸውና ለሌሎችም የበጎ አድራጎት ስራዎች እንደሚውል ታውቋል። አጫራቾቹ የሜሲ የዓለም ዋንጫ ማሊያዎች የዘርፉን የጨረታ ዋጋ ክብረ ወሰን ይሰብራሉ ብለው ተስፋ አድርገው የነበረ ቢሆንም ሊሳካ አልቻለም። በጨዋታ በተለበሱ የስፖርት ትዝታ ማሳያ አልባሳት የጨረታ ዋጋ ክብረ ወሰን የያዘው ማይክል ጆርዳን እንደ አውሮፓውያን አቆጣጠር በ1998 የNBA ፍጻሜ ላይ የለበሰው ማሊያ ሲሆን ማሊያው ባለፈው ዓመት በኒውዮርክ በ10.1 ሚሊዮን ዶላር ነው የተሸጠው። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አስተያየት ወይ ጥያቄ ቢኖራችሁ የቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ እያላችሁ አድርሱን። እዛ ላይ ስልክ ቁጥራችሁን ብትተውልንም መልሰን እንደውላለን። አብራችሁን ስላመሻችሁ አብዝተን እያመሰገንን እንዲሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ስርጭቱን በምህንድስና በማቀናበር ጽዮን ግርማ ደግሞ በዋና አዘጋጅነት ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።